የባለብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች፣ የምሽቱ መሰናዷችንን ጀምረናል። ዛሬ ቀኑ ቅዳሜ የካቲት 12 2012 ዓመተ ምህረት ነው። ሳምንቱን ሙሉ ካሰማናችሁ መሰናዶች ምራራጥናቸው በድጋሚ የምናስደምጥበት ሰዓት ላይ እንገኛለን።
ጤና ባለሙያዎች ሐኪሞች ነርሶችን መውሰድ በሚችሉበት ደረጃ መውሰድ ይቻላል። ከጉሮሮ ነው የሚወሰደው። እንዳልኩሽ ፎልስ ኔጋቲቪቲን ለማሳነስ ይባል የመጀመሪያው ዙር ለኢንፍሉዌንዛ ላይክና ለነዚህ ኮቪድ ቤተሰብ ለሆኑት የማጣራት ስራ ይሰራና ለዛ ፖዚቲቭ የሆነ ሰው ነው ለኮቪድ ምርመራ የሚደረገው።
ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የጸረ ኮሮና ቫይረስ ቅድመ ዝግጅትና ምላሽ አስተጣጥ ኦፕሬሽን ዘርፍ አስተባባሪ ዶክተር ያረጋል ፉፋ ጋር ቆይታ አድርገናል። ለኮሮና ቫይረስ ተጋልጦ ይሆናል በሚል የተጠረጠሩ ሰዎች የሚወሰደው ናሙና እንዴት ይመረመራል ለሚለውና ተያያዥ ጉዳዮች ዛሬ በጋቢና ተሳፍረው ያብራሩልናል። ማህበረሰብን በተለያየ ነገር ለማገዝ በበጎ ፈቃድ ላይ የተሰማሩ ሌሎች ወጣቶችንም ለምሽቱ ይዘናል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ለዕለቱ ያሰናደናቸውን ብዙ ፕሮግራሞች ታዳምጣላችሁ። የምሽቱን መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀራረብ አብሮን ይቆያል። በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የምትሰሙትን የዕለቱን ቅንብር የምናስደምጣችሁ ከመኖሪያ ቤታችን አቀናጅተን ነው። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ለኮሮና ቫይረስ ተጋልጦ ይሆናል በሚል የተጠረጠሩ ሰዎች የሚወሰደው ናሙና እንዴት ይመረመራል? ውጤቱንስ ለማወቅ ስንት ቀን ይወስዳል? በኢትዮጵያ የሚገኘው ላብራቶሪ የመመርመር አቅሙስ ምን ይመስላል? የሚሉ ጥያቄዎችን የሚመልስ ዘገባ ተከታዩ ቅንብር ነው። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የጸረ ኮሮና ቫይረስ ቅድመ ዝግጅትና ምላሽ አሰጣጥ ኦፕሬሽን ዘርፍ አስተባባሪ ዶክተር ያረጋል ፉፋና ከጤና ሚኒስቴር ደግሞ የህክምና አገልግሎት ዳይሬክቶሬት ዋና ዳይሬክተር አቶ ያቆብ ሰማን ጠይቀናል። በተከታዩ መሰናዶ ምላሻቸውን ታዳምጣላችሁ። በኢትዮጵያ ለኮሮና ቫይረስ ተጋልጧል በሚል ከተጠረጠሩ ሰዎች የሚወሰደው ናሙና ምርመራ ስለሚደረግበት ሁኔታ በጤና ሚኒስቴር የህክምና አገልግሎት ዳይሬክቶሬት ዋና ዳይሬክተር አቶ ያቆብ ሰማን ሲናገሩ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ስር የጤና ሚኒስቴር ላብራቶሪ እንዳለ ያብራራሉ።
ምክንያቱም በጤና ሚኒስቴር ስር ያለ በኢትዮጵያ ህብረተሰብ ኢንስቲትዩት ስር ትልቅ ላቦራቶሪ አለ፣ የጤና ሚኒስቴር ላቦራቶሪ። እዛ ላቦራቶሪ ውስጥ ናሽናል ኢንፍሉዌንዛ ላቦራቶሪ ይባላል። ያ ከዚህ በፊት እነዚህ ኢንፍሉዌንዛዎች አዲስ አይደለም፣ ያው ጊዜ እየተከሰቱ አልነበረም በተለያየ ጊዜ። ስለዚህ የነሱም የሚመረመር ትልቅ ላቦራቶሪ ኢንተርናሽናልም በደብች አክቲቪቲ የሆነ ላቦራቶሪ ነው ያለው። ከዚህ አሁን እየሆነ ያለው ምንድን ነው? ታካሚ ለምሳሌ የተገኘው ኤርፖርት ላይ ከሆነ ከጀነሱ ሴንተር ይሄድና ከዛ ከጀነሱ ሴንተር አምፕል ተወስቶ አምፕል ኬሪ የሚደረግበት ፕሮሲጀር አለ። አንድ ባይ አምቡላንሶች አሉ አምፕል ብቻ የሚወስዱ ካለበት ማመር ታካሚ ወይም ደግሞ ተጠጣሪ ከነበረበት ቦታ አምፕል ይዘው ወደ ሪፈረንስ ላቦራቶሪ ይመጣሉ።
በህብረተሰብ ጤና ኢንስቲትዩት የጸረ ኮሮና ቫይረስ ቅድመ ዝግጅትና ምላሽ አሰጣጥ ኦፕሬሽን ዘርፍ አስተባባሪ ዶክተር ያረጋል ፉፋ በበኩላቸው የመጀመሪያው ሰሞን የተወሰዱ ናሙናዎች ደቡብ አፍሪካ ተልከው እንደተመረመሩ አስታውሰው አሁን ግን ሙሉ በሙሉ በዚህ ላብራቶሪ ምርመራ እየተደረገበት እንደሚገኝ ተናግረዋል።
ሳውዝ አፍሪካን ልክ ነበር፣ ምክንያቱም ቴስት ኪቶችን ስላልነበረ። ነገር ግን ከዓለም ጤና ድርጅት እና ከአሜሪካ ሲዲሲ እና ከአፍሪካ ሲዲሲ ባገኘናቸው መመርመሪያዎች የመጀመሪያ አካባቢ በህብረተሰብ ጤና ኢንስቲትዩት ጀመርን። በአሁኑ ሰዓት የማረጋገጥ ስራዎችን እንሰራለን። ዓለም አቀፍ ደረጃ የሚሰራባቸው ኪቶች ናቸው። ማረጋገጫ ከመስራታችን በፊት ኢንፍሉዌንዛ ላይክ ወይም ኢንፍሉዌንዛ የሚመስሉ ቫይረሶችን በሙሉ የመጀመሪያ የማጣራት ስራ ይሰራል። ለዛ ፖዚቲቭ የሆኑት እንደገና ተጣርተው ለኮቪድ 19 ለኮንፈርሜሽን ይሰራላቸዋል። በዚህ ነው እየሰራን የምንገኘው። ሲሆን
አሁን ምርመራ የሚደረግባቸው ላብራቶሪዎች ቀደም ሲል ለኢንፍሉዌንዛ የተዘጋጁ መሆናቸውንም ዶክተር ያረጋል ያስረዳሉ።
ከዚህም በፊት በከተለያዩ አካላት ጋር በመሆን ለኢንፍሉዌንዛ እና ለሳሪ ሰንቲኔል ሳይቶች ነበሩን በአገር አቀፍ ደረጃ በተለያዩ ጤና ፋሲሊቲ ውስጥ እና እዛ ላይ የሚሰሩ ልምድ ያላቸው ላብራቶሪ ባለሙያዎች አሉ። ከመጀመሪያው ለእነዚህ አይነት ቫይረሶች ናሙና መውሰድ የሚችሉ ለምሳሌ አዲስ አበባ ውስጥ 3 ሆስፒታሎች ላሉ ከማዕከላዊ ከሆነው ከላብራቶሪ ሴንተር ውጭ በየክልሉም አሉ። በክልሉም ደግሞ ኦሪጂናል ላብራቶሪ የሚባሉ ለሪፈራንስ ላብራ የምንጠቀማቸው ትልልቅ የቫይራል ላብራቶሪ ላይ ለምሳሌ ሚዝልስ ላይ ሌሎችም ላይ መስራት የሚችሉ ሰንተሮች አሉን። ስለዚህ እነሱን ያው አንተሰኑ ሰዎች ወደ ውጭ ሀገር ወደ ሴኔጋል ሄደው ሰልጥነው መጥተው የአሰልጣኝ ስልጠና ከተሰጣቸው በኋላ በእነሱ በኩል ነው የሚወሰደው። ስለዚህ ሙናወሳተቱ ማንኛውም ኢቨን አይደለም ላብ ባለሙያ ሌሎቹ ጤና ባለሙያዎች ሐኪሞች ነርሶችም መውሰድ በሚችሉበት ደረጃ መውሰድ ይችላል። ከጉሮሮ ነው የሚወሰደው እንዳልኩሽ ፎልስ ኔጋቲቪቲን ለማሳነስ ይባል የመጀመሪያው ዙር ለኢንፍሉዌንዛ ላይክና ለነዚህ ኮቪድ ቤተሰብ ለሆኑት የማጣራት ስራ ይሰራና ለዛ ፖዚቲቭ የሆነ ሰው ነው ለኮቪድ ምርመራ የሚደረገው።
ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠረው ግለሰብ ከጉሮሮ ላይ የሚወሰደው ናሙና ውጤት አሁን ባለው ሁኔታ ባጭር ሰዓታት እንደሚጠናቀቅ ዶክተር ያረጋል ጨምረው ይናገራሉ።
ውጤቱ ከአራት ሰዓት እስከ አንድ ቀን ይፈጃል። የናሙና ብዛትና ሌሎችንም ፕሮሰሶችን ለማድረግ እስከ አንድ ቀን ይፈጃል። በእኛ እንጂ ኖርማሊ ከአራት እስከ አንድ ቀን መሃል ማለቅ የሚችል ነው።
የጤና ሚኒስትሩ አቶ ያዕቆብ በበኩላቸው የምርመራ ውጤቱ ስለሚገለጽበት ሁኔታ ያስረዳሉ።
ከምርምሮ ውጤቱ በትክክለኛ ፈጸመት ማለት ነው። ውጤቱ ኢትዮጵያ ለተጨፈት ይገንጠፍላላት ኢንሲደንት ኦፊሰር አላት። በኮማንድ ነው የሚተዳደረው። በኢንሲደንት ኦፊሰሩ ውጤቱ አፕሩቭ አድርጎ ለሚኒስትሩ ይልካል። ሚኒስትሩ ለፓብሊክ ዲስክሎዝ ያደርጋል ማለት ነው።
ዶክተር ያረጋልም በአሁኑ ሰዓት የውጤት አገላለጹን በተመለከተ ፕሮቶኮሉ ተመሳሳይ እንደሆነ ይናገራሉ።
እዛ በአዲስ አበባ ደረጃ እየተሰራ ያለው ውጤት ወይንም ከክልል መጥቶ የሚሰራ ናሙና የላብ ባለሙያው ቀጥታ ለህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ነው ሪፖርት የሚያደርገው።
ነገር ግን በአሁኑ ሰዓት አንድ ላብራቶሪ ብቻ ስለሆነ ያለው መረጃውን በዚህ መንገድ እንደሚሰጥ ገልጸው ላብራቶሪ በክልሉ በሚደራጅበት ጊዜ ውጤት አገላለጽን የተመለከተ ተጨማሪ የመረጃ ልውውጥ ሰንሰለት ይዘጋጃል ብለዋል። በአሁኑ ሰዓት ከክልል ስለሚመጡ ናሙናዎች ዶክተር ያረጋል ሲያስረዱ
የራሱ የሆነ የትራንስፖርቴሽን ሲስተም አለው። ማለትም ትሪፕል ፓኬጅ ባላለ በዛ ተደርጎ ናሙናው የሚንቀሳቀስበት ሂደት አለው። በዛ ተደርጎ ከክልሎች ከዚህም በፊት ከአማራ፣ ከትግራይ፣ ከኦሮሚያ ዛሬ ደግሞ ኢቨን ከሶማሊያ ክልል ናሙና የሚወስዱ ባለሙያዎች ሄደዋል። ስለዚህ ከዛ መጥተው ተሰርቶ ውጤቶች ተልከዋል። ነገር ግን አሁን በአሁን ባለንበት ሰዓት ላይ ወደ ክልሎች ማስፋፋት ስላለብን በሂደት ላይ አለ። ፕሮሴሱን እሱ ተሰራበት ይገኛል።
ዶክተር ያረጋል አያይዘው አሁን ባለው ሁኔታ ምርመራውን ለማድረግ የሚያስችሉትን የመመርመሪያ መሳሪያዎች እጥረትም እንደሌለባቸው ችግርም እንዳልገጠማቸው ይናገራሉ።
አሁን ባለው ሁኔታ ያው ይሄን ያህል የኪት እጥረት የለም። ምክንያቱም ቀደም መንሽን ያረኳቸው አካላትም ድጋፍ ያደረጉልን ነው። ከዛ ውጭም በቻይና አምባሲ በኩልም ያገኘነው የኪት ድጋፍ አለ። በአሁን ሰዓት ደግሞ ያው እንደምታውቁት ጠቅላይ ሚኒስትሩ ከጃክማን ጋር ካወራ በኋላ በኢትዮጵያ በኩል ለሁሉም አፍሪካ ሀገር የሚከፋፈል የላብራቶሪ ኪት አለ። እዛው የኛም ድርሻ አለ። ስለዚህ በአሁን ሰዓት ይሄን ያህል በጥረት ደረጃ የሚነሳ የላብራቶሪ ኪት የለም።
ከአዲስ አበባ ውጪ ባሉ ክልሎችም በተመረጡ ቦታዎች ምርመራ የሚደረግባቸው ማዕከላትን ለማዘጋጀት በሂደት ላይ መሆናቸውን ዶክተር ያረጋል ጨምረው ተናግረዋል።
ውጤቶች ተልከዋል። ነገር ግን አሁን ባለንበት ሰዓት ላይ ወደ ክልሎች ማስፋፋት ስላለብን በሂደት ላይ አለ። ፕሮሰሱን እሱ ተሰራበት ይገኛል። ለሪፈራንስ ላብራቶሪዎች አሉን የክልሎቹ በክልል ከተሞች። ስለዚህ እነሱ ላይ የዚህ ምርመራ ማድረግ በሚችሉበት ሰዓትና አቅም በማጎልበት ምዛው ማድረግ በሚችሉበት ሁኔታ ላይ የማስፋፋት ስራዎች ተጀምረዋል። አላለቁም፣ ገና ሂደት ላይ ነው ያሉት።
አድማጮች፣ ከኮሮና ቫይረስ ጋር በተያያዘ ባለሙያዎችን ጠይቀን እያሰናዳን ያለነው ዘገባ በነገው ምሽትም ይቀጥላል። በትላንትናው ምሽት ለቫይረሱ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎች የሚቀመጡበትን ነጣጥሎ ማቆያ ማዕከላትን በተመለከተ ዘገባ አሰምተናችሁ እንደነበር ይታወሳል። በነገው ምሽት ደግሞ የአፍና አፍንጫ ማስክ አጠቃቀምን በተመለከተ ባለሙያ አነጋግረን ያጠናቀርነውን ዘገባ ይዤ መለሳለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ከአሜሪካ ድምጽ የተላለፈው የጋቢና ቪኦኤ መሰናዶ ነው የምታዳምጡት። አድማጮች፣ የአሜሪካ ድምጽ ዳይሬክተር አማንዳ ቤኔት መልክታላችሁ።
I'm Amanda Bennett and I'm director of Voice of America. I'm recording this from home because here at Voice of America, almost all of us are now working remotely in order to help slow the spread of the coronavirus that I know has been affecting so many of you and your family.
Amanda Bennett balallo. የአሜሪካ ድምጽ ራዲዮ ስራ አስኪያጅ ነኝ። የምትሰሙት መልእክቴን ከቤቴ ነው ያስተላለፍኩላችሁ። የኮሮና ቫይረስ እናንተንና ቤተሰባችሁን እያጠቃ መሆኑን ስለማውቅ የዚህን ቫይረስ ስርጭት ለመክታት እኔና የአሜሪካ ድምጽ ራዲዮ ሰራተኞች ከቤታችን ሆነን ነው የምንሰራው። የሰራተኞቻችን ጤንነትና ደህንነት ዋናው ግድ የሚለን ሲሆን፣ እናንተም በዚህ አስቸጋሪ ጊዜ ትክክለኛውን ውሳኔ ለማድረግ ለእውነተኛና ያልተዛባ መረጃ የዜና ስርጭታችንን እንደምታዳምጡ አውቃለሁ። ስለዚህም የፕሮግራማችንን ስርጭት በዚህ አስቸጋሪ ጊዜም ለመቀጠል በትጋት እየሰራን ነው። ምናልባትም አንዳንድ ፕሮግራሞቻችን ላይ ለውጥ ታዩ ይሆናል፣ የማይተላለፉም ሊኖሩ ይችላሉ። ያ ከሆነ ደግሞ የለመዳችሁትን ጠቃሚ ፕሮግራም የት ማግኘት እንደምትችሉ እናሳውቃችኋለን። በመጨረሻም መልካም ጤናና መልካም እድል እመኝላችኋለሁ። አመሰግናለሁ። አገልግሎታችንን እንደምንቀጥልም እተማመናለሁ። አመሰግናለሁ።
I'd like to wish you all good luck and good health and thank you very much. We'll hopefully be here for you. Thank you.
ወደ ተከታዩ ዘገባ እናልፋለን። ኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ እንደተሰማ የማህበረሰቡ የንጽህና ባህል ለማሳደግ በተለይ ደግሞ የጎዳና ተዳዳሪዎች በዚህ ወቅት እንደ ሳሙና የመሳሰሉ የንጽህና መጠበቂያዎችን እና የንጹህ አቅርቦትን እንዲያገኙ በማህበራዊ ሚዲያ ላይ ለወጣት በጎ ፈቃደኞች ጥሪ በማድረግ እንዲሁም በአካል እየሄዱ ግብአቶችን በማሰባሰብ ላይ የሚገኙ ወጣቶችን እንቅስቃሴ ነው የምናስቃኛችሁ። ኤደን ገረመው ከበጎ ፈቃደኞቹ መካከል አንዷ የሆነችውን አዲስ ዓለም አንዳርገና አነጋግራ ተከታዩን ዘገባ አሰናድታለች።
ታሳስ ወር ማብቂያ ላይ ከቻይና ውሃን ስሙ የተሰማው ኮቪድ-19 መባል የተጠራ ያለው ጉንፋን መሰል ቫይረስ ከሶስት ወራት በኋላ ዓለም አቀፍ ወረርሽኝ የሚባልበት ደረጃ ላይ ደርሷል። ይህ ቫይረስ ዓለም አቀፍ ጤናን ብቻ ሳይሆን ምጣኔ ሀብትና ማህበራዊ አኗኗር ዘይቤ ላይ በአጭር ጊዜ ውስጥ ከፍተኛ የሆነ ተጽዕኖ ማሳረፍ ችሏል። በተለይም እንደ ኢትዮጵያ ባሉ የሰዎች ማህበራዊ ትስስር በሚጠብቅባቸው መረጃ በሚዘገይባቸው የንጹህ ውሃና የንጽህና መጠበቂያ ግብአቶች እጥረት ባለባቸው ራሳቸውን ከንቅስቀሳ መገደብ በማይችሉባቸው ሀገራት ላይ የቫይረሱ ጫና ከባድ እንደሚሆን የዓለም አቀፍ የጤና ድርጅት መረጃዎች ይጠቁማሉ። እነዚህ ጉዳዮች የተረዱና ስለ ቫይረሱ በቅርበት ሲከታተሉ የቆዩ አራት ወጣት ኢትዮጵያውያን ከመነጨነቅ የመፍትሄ ሐሳብ እናመጣስ በማለት አስበው አስልተው ወደ አዲስ አበባ ወጣቶች ፌዴሬሽን በመጓዝ በበጎ ፈቃደኝነት በማገልገልና ወጣቶችን በማህበራዊ ሚዲያ ላይ እየቀሰቀሱ በኮሮና ቫይረስ ዙሪያ ግንዛቤ ማስጨበጥና የጽዳት ቃዎችንና መገልገያዎችን የመሰብሰብ ስራ እየሰሩ ይገኛሉ። ይህን ቡድን ወክላ አዲስ ዓለም አንዳርጌ እንዴት ስራውን እንደጀመሩ ታስረዳለች።
ምን ማድረግ አለብን ወደሚለው ሐሳብ ወጣቱም እንደመሆናችን በቀርቡ ሐሳባችን ላይ የመጣው ለጥ ፌደሬሽን ነው። አታይደን አናገርናቸው። በጣም የሚገርም ምላሽ ነበር የነበራቸው። በጣም ደስተኛ ነበሩ፣ ምክንያቱም እነሱም ኦልሬዲ እየሰሩ ወደ ስራ ገብቷል እና ወጣቶች ፌደሬሽን በደንብ ተቀበለን። ያው እኛም እንደ አንድ ማህበረሰብ አካል እንደ አንድ ቮለንተሪ ሆነ ለጥሩ ሁኔታ እየሰራን ያለ ነው። ሐሳባችንን ተቀብለናል። ያላቸውን ሐሳብ ሼር አድርገን ወጣቶችን ማሰማርተን እየሰራን ያለ ነው ማለት ነው። ኦልሞስት አሁን ከ5000 በላይ ወጣቶች በከተማ በመላ አዲስ አበባ ተሰማርተው እየሰሩ ነው ያሉት ማለት ነው። እንግዲህ እኛ ደግሞ እኔ ደግሞ አንዷ ነኝ ማለት ነው። ማህበራዊ ሚዲያ ለበጎ ነገር እየተጠቀምንበት ነው። ፕራክቲካሊ ደግሞ እያገለገለ ነው ያለው። በጣም ብዙ በጎ ፈቃደኞች እየደወሉ ነው። ምን መስራት እንዳለባቸው፣ ምን ማድረግ እንዳለባቸው እየጠየቁ እኛም ጋይድ እያደረግናቸው በጣም ብዙ ሰዎችም እየተንቀሳቀሱ ነው። የንጽህና መጠበቂያ ማቴሪያሎችን በማህበራዊ ሚዲያ ፊት ለፊትም በመሄድ እየሰበሰብን ያለንበት ሁኔታ ነው ያለው። ደብዳቤ ይዘን እንወጣለን። እንዳልኩሽ ከመስሪያ ቤቱ ጋር የምንሰራው አንድ ቮለንተር ነው የምናገለግለው። ስለዚህ መስሪያ ቤቱ ደብዳቤ ውስጥ እንሰጣለን። ህጋዊ በሆነ መንገድ ተቀብለን ህጋዊ በሆነ መንገድ ደሊቨር ለማድረግ ማለት ነው። እዛ ጋር የተቀበልነው ማቴሪያል በአግባቡ ደሊቨር ማድረግ ካልቻለን ተደራሻ ያንን ከማድረግ አንጻር ኢቨን መኪናዎችን በማዘጋጀት ቦታዎችን በመምረጥ የቱ ጋር መስራት እንዳለብን ሊደረሽን በደንብ ጋይድ እያደረገን እየሰራን ያለንበት ሁኔታ ላይ ነው ያለነው። በጎ ፈቃደኛ ወጣቶች ከአንድ ባስ መነሻ ወደ አንድ ባስ መነሻ እስከሚደርስ ድረስ መነሻው ላይ ኬሚካሎች ይረጫሉ፣ ባሱ ውስጥ አልኮሎች አሉ። ተሳፋሪዎች ሲገቡ በደንብ እጃቸውን እያጸዱ አልኮል እያደረጉ ነው የሚገቡት ማለት ነው። ከተጸዳ በኋላ ባሱ አንዱ ባስ ከመነሳቱ በፊት ይጸዳል በኬሚካል ማለት ነው። ከዛ በኋላ ተሳፋሪዎች ሲገቡ ደግሞ የራሳቸውን ሆነ ጥንቃቄ እንዲያደርጉ በአልኮል እጃቸውን አጽድተው ይገባሉ ማለት ነው። ሞር ደግሞ እኛ ደግሞ የግንዛቤ ማስጨበጥ ስራውንም ደግሞ ለመስራትም እቅድ አለን ጀምራለን። በተለያየ መንገድ በሚዲያም በፌስቱ ፌስ እየሄድንም በመኪናዎችም እንቅስቀሳ የማድረግ እንግዲህ ዘመቻ ይኖረናል ብለን በእቅድ ይዘራል።
ከተለያዩ ባለሀብቶችና ለጋሶች የንጽህና መጠበቂያ ቁሳቁሶችን በማሰባሰብ ላይ የሚገኙት እነዚህ ወጣቶች አውቶቡሶችን በማጽዳት እንዲሁም የውሃ ማቆሪያ ታንኮችን በየቦታው ለጎዳና ተዳዳሪዎች እንዲቀርቡ በማድረግ እየሰሩ ይገኛሉ።
የውሃ ታንከሮችን ምንድነው ከጤና ጥበቃ ሚኒስቴርና ከከተማ መስተዳደሩ እና ከተለያዩ መንግስት አካላቶች እንዲሁም ደግሞ ቮለንተር ሆነው ለመርዳት ፈቃደኛ ከሆኑ ግለሰቦች ጋር ተነጋግረን ሰው በጣም የሚበዛባቸው ቦታዎች አሉ። የጎዳና ልጆች በጣም የሚበዙበት ቦታ አለ። ራሱን የቻሉ ቦታዎች አሉ። እነሱም ቦታዎች በጣም ሴሌክት አድርገን ታንከሮችን እንገጥማለን። አዎ ሌሎችም ቦታዎች እንዳሉ ነው ማለት ነው። ምክንያቱም ውሃ በደንብ ማግኘት አለባቸው። የንጽህና መጠበቂያ ሳሙናዎችን፣ የተለያዩ ነገሮችን የማግኘት መብት አላቸው። እኛም ደግሞ እስከቻልነው ድረስ የማቅረብ ግዴታ አለብን። ክሪቲካል ታይም ስለሆነ ማለት ነው። ስለዚህ ይህን ከማድረግ አንጻር ታንከሮችን የመቅጠብ የምቀዳለን እሱንም ጊዜ የሚሰጠውን ጉዳይ አይደለም ሁኔታ አንጻር ማለት ነው። ፍራሾችን፣ ብርድ ልብሶችን፣ ምግቦችን፣ አልባሳቶችን ደግሞ የምናሰባስብበት ሁኔታ ይኖራል ማለት ነው። አሁን የታንከሩ ሙሌት ግዴታ ስለሆነ ከዋና ፍሳሽ ጋር ነው የሚሰራው። ዋና ፍሳሽ የራሱ ቦቲ መኪናዎች ይኖሩታል ለንጽዋ አቅርቦት የሚውሉ እነሱ ጋር በመነጋገር ነው አሁን የምናስሞላው። ታንከሩም እንደዚህ ተነሳ ነው በጎ ነገር ለማድረግ ነው እንግዲህ እስከቻልነው ድረስ ይሄ ነገር እስኪጠፋ ድረስ ሀገራችን ላይ ሙሉ በሙሉ እስኪጠፋ ድረስ ነው የምንቀጥለው። ምክንያቱም ዛሬ ሳታን ነገ መቀጠል ካልቻለ የት ይሆናል? አይሆንም። እዚህ ሀገራችን ላይ ሙሉ በሙሉ እስኪጠፋ ድረስ ከሚመለከታቸው አካላት ጋር ከሚመለከተው ማህበረሰብ ጋር የራሱ ችግር ስለሆነ ማለት ለመቀጠል ነው ሀሳባል። ሌላው እንግዲህ የግል ባለሀብቶች የሚችሉ የግል ባለሀብቶች አሉና እነሱ ከጎናችን እንዲቆሙ ከመላው ኢትዮጵያ ሕዝብ ጎን እንዲቆሙ ውጭ ሀገርም ያሉ ሀገር ውስጥም ያሉ አቅም ያላቸው ሰዎች በሚችሉት ነገር ሁሉ ከጎናችን እንዲቆሙ ነው ጥያቄ ማቅረብ።
አዲስ ዓለም በበጎ ፈቃደኝነት ለማገልገልን ወይም ደግሞ ልገሳዎችን ማድረግ ለሚፈልጉ ግለሰቦችና ድርጅቶች አዲስ አበባ ጃን ሜዳ አሊያም አብዮት አደባባይ በሚገኘው የአዲስ አበባ ወጣቶች ፌዴሬሽን ቢሮ ውስጥ ሊያገኙዋቸው እንደሚችሉም አስረድታለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደን ገረመውን ለዘገባው እናመሰግናለን። ተከታዩ ዘገባችንም ከዚህ ከኮሮና ቫይረስ ጋር የተያያዘ ጉዳይ ነው። የኮሮና ቫይረስ ስርጭትና አዝማሚያ ለመረዳት ከፍተኛ የሆነ የመረጃ ግብአት እንደሚያስፈልግ ባለሙያዎች ይናገራሉ። ኢትዮጵያ ይህንን ቫይረስ ለመግታት የምታደርገውን ርብርብ ለማያቀዱ በጎ ፈቃደኛ ወጣቶች የተሰማሩበትን የቴክኖሎጂ ተኮር ስራ መሰረት አድርገው እየተረባረቡ ነው። ከነዚህ መካከል አንዱ በሶስት ቀናት ውስጥ ከ300 በላይ በጎ ፈቃደኞችን አስተባብሮ የበይነ መረብ ላይ መረጃ ስርዓት ለመስራት እየጣረ ያለው ሚካኤል እንዳለ ይገኝበታል። ሀብታሙ ስዩም ከሚካኤል ጋር አጭር ቆይታ አድርጓል።
በኮምፒውተር መርሃ ግብሮች ማበልጸግ ሶፍትዌር ዲቨሎፕመንት ስራ ላይ የተሰማራው ሚካኤል እንዳለ የኮሮና ቫይረስ ስርጭትን በመግታት ረገድ መረጃ ያለውን ፋይዳ ደጋግሞ ይጠቅሳል።
ታማሚዎቹ የቱ ጋር እንዳሉ ማወቅ ያስፈልጋል። ከማን ጋር እንደተነካኩ ትሬስ ማድረግ ያስፈልጋል። የሚቀጥሉትን ደግሞ ስቴፖች አናላይዝ ለማድረግ ኮምፒውተር ሳይንስ እና አርቲፊሻል ኢንተለጀንስ መሽን ለርኒንግ አካባቢ ፕሪዲክቲቭ ሞዴሊንግ የሚባል ነገር አለ። ሰው እዚኛ አሁን ዳታ ትወስድና ወደፊት ምን ሊሆን ይችላል የሚለውን ለማየት የሚያስችሉ የሂሳብ ስሌቶች ማዘጋጀት ይቻላል። እሱን ሁሉ ግን ማድረግ የምትችለው እስ ዳታ ውስጥ ካለህ ድረስ።
እንደ ኢትዮጵያ ባሉ ገና በቴክኖሎጂው መስክ እንድርድርታ ላይ ያሉ ሀገራት ፈጣን መረጃዎችን የማደራጀት ተግዳሮት እንዳለባቸው ተደጋግሞ ይጠቀሳል። እንዲህ ባለ ፍጥነትና ርብርብ በሚጠይቅ ጊዜ ውስጥ ደግሞ በመረጃ ማስተባበር፣ ማጠናቀርና ማዳረስ የቴክኖሎጂ መስኮች ውስጥ የሚሳተፉ በጎ ፈቃደኞች ድጋፍ ማስፈልጉ እሙን ነው። በዚህ ጊዜ ነው እንግዲህ ሚካኤል እንዳለ እሱን የመሰሉ የቴክኖሎጂ መንደር ባልደረቦቹ ኢትዮጵያና ኢትዮጵያውያንን የሚጠቅም ትብብራቸውን በማህበራዊ ገጽ ላይ የጠየቀው። የተገኘው ምላሽ ሚካኤልን አስደስቶታል።
አንድ ጊዜ እናርግ ብለን ስንነሳና መልእክቱን ስንልክ ኢንተርኔት ላይ ገና 36ኛ ሰዓታችን ነው ስራውን ከጀመርን እና 326 ሰዎች ኦሬዲ ስራው ላይ ተባብረው መሳጅ ጀምረዋል። This is like unbelievable. Right? 326 ሰዎችን ምንም ለሰርግ እንኳን ልጣናቸው አችልም በ36 ሰዓት እንኳን ለስራ።
በጎ ፈቃደኞቹ ጌት ሀብ የተሰኘውን ቀመሮችና መርሃግብሮችን ማጋሪያ ቋትን በመጠቀም የተለያዩ መላዎችን ይዘይዳሉ፣ ሐሳባቸውን ይቀባበላሉ። ግባቸው ደግሞ የኢትዮጵያ መንግስትና ህዝብ የኮሮና ቫይረስ ወይንም ኮቪድ-19ን በተመለከተ ዘመናዊነት የተላበሰ የመረጃ ስርጭት እንዲኖራቸው መደገፍ ነው።
እኛ አሁን ምንድነው እየሞከርን ያለ ነው እዝ ለኢትዮጵያ ሚኒስትሪ ኦፍ ሄልት እዛ አካባቢ ላሉት ፖሊሲ ሜከሮች ፕሮቫይድ ማድረግ የሚችላቸው ቱሊንግ አሉ ወይ ዳታውን መሰብሰብ እንዲችሉ በቀላሉ ዳታውን አናላይዝ ማድረግ እንዲችሉ ዳታውን ለሰው ለምሳሌ የተሳሳተ ኢንፎርሜሽን ሰው እንዳይኖረው ስርጭት ለማድረግ የሚቻሉ መንገዶችን መፈለግ ነው እኛ። ስለዚህ ያው ሁሉ ነገር ቴክኖሎጂ አይደለ አሁን። ስለዚህ አሁን መሞክራቸው ነገሮች ለምሳሌ እንዴት በቀላሉ የጤና ጥበቃ የኢትዮጵያው ጤና ጥበቃ ሚኒስቴር ለህዝቡ እንዴት አርጎ ትክክለኛ ኢንፎርሜሽን ዲሊቨር ማድረግ ይችላል የሚለውን ነገር ሶልቭ ለማድረግ ይሞክራል ነው። በተለያዩ መንገዶች በኤስኤምኤስም ቢሆን በቫይበርም ቢሆን በቴሌግራም እነዚህ በተለያዩ መንገዶች ላይ በቀላሉ ከአንድ ቦታ ሆነው ስርጭቱን መስጠት የሚችሉበት መንገድ እየሞካከረ ነው።
ሚካኤል እንዳለ ነዋሪነቱ በዩናይትድ ስቴትስ ዋሽንግተን ዲሲ እና አካባቢዋ ነው። የሚኖርባት ሀገርም ከኮሮና ቫይረስ ጦስ አልዳነችም። ትምህርት ቤቶች ተዘግተዋል። የሥራ ቦታዎች ብዙ ሠራተኞች ከቤት እንዲሰሩ አዘዋል። ከተሞች ጸጥ ረጭ ብለዋል። ቫይረሱ የፈጠረውን የስጋት ድባብ ለመረዳት ቀላል ነው። ሚካኤል እንዳለ በዚህ ሰዓት ከሚኖርበት ስፍራ ድንበር የሚሻገር መላ መፈለግን መርጧል።
ብዙ ዓመትም ብቆይ ያው ኢትዮጵያዊ ነኝ፣ የኢትዮጵያ አሜሪካዊ ነኝ እና ሌላው እውነት ግን ለመናገር ኢትስ ላይክ ዩ ኖ ችግሩን አሁን እኛ ኤክስፒሪየንስ ማድረግ ስለጀመርን ነው። የዛሬ 2 ሳምንት አሁን ሰው ቢያወራኝ ወይ የዛሬ 3 ሳምንት ሰው ቢያወራኝ እንዴት አስተጋሪ እንደሆነ ብዙ አይገባኝም ነበር። ኢንተሌክቹዋሊ አንደርስታንድ ባረገውም እርግጠኛ አይደለሁም ምን ያህል እንደዚህ ኢሞሽናሊ አስቸጋሪ ነው። ለዛም ነው ስራውን ለመጀመር እንደዚህ የጀመርኩትና ሶ ያው እኔ ብቻ አይደለሁም ላይክ አይ ሴድ እንደዚህ ሁሉ ሰዎች አንድ ላይ የተሰማሩት እዚህ ሁላችንም አንድ አይነት ቦታ ስላለ ነው። ሁላችንም ያለነው ለአንድ ሳምንት ከቤታችን አልወጣንም ማለት ነው። ስለዚህ እንደዚህ አይነት ሰዎች ስለሆነ አንድ ነገር ራስ ስትነካ እንዴት አንዳንድ ሰው ወይ ተሸማቀው አልጋው ቀመጣል ወይ አንዳንድ ሰው ተነስቶ ሌላ ነገር ተፈራክ ስለሆነኛ ሌላ ነገር መስራት ይችላል መርጠናል።
ሚካኤል የተሻለ ሐሳብ ያላቸውን ሰዎች አሁንም እየጋበዘ ነው። በማህበራዊ ገጾቹ በኩል ከበጎ ፈቃደኞች ጋር ለመገናኘትና ፈጣን እርምጃ ስለሚሹ ስራዎች ለመምከር ዝግጁ መሆኑንም አክሎ ነግሮኛል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ሲልቨር ስፕሪንግ ሜሪላንድ።
ከኮሮና ወጣ ወዳለ ዘገባ ስናልፍ የብልጽግና ፓርቲ በትግራይ የተለያዩ አካባቢዎችና በአዲስ አበባ የትግራይ የብልጽግናን የሚያስተባብሩ ጽፈት ቤቶችን እንደሚከፍት ተገልጿል። ለአቶ ነብዩ ስሁል ሚካኤል የትግራይ የብልጽግና ጽፈት ቤት ኃላፊ ሆነው እንዲሰሩ መመደባቸውም ታውቋል። ሙልጌታ ጽፋሃ ዝርዝር ዘገባ አለው።
ከትግራይ ክልል ውጭ በሌሎች የኢትዮጵያ አካባቢዎች አደረጃጀቱን ያዋቀረው የብልጽግና ፓርቲ በትግራይ ክልል ጽፈት ቤቶችን እንደሚከፍት አስታውቋል። በመቀሌ ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህር የሆኑት ነብዩ ስሁል ሚካኤል በሚል ስም የሚታወቁት አቶ ነብዩ ገብረ ሚካኤል የትግራይ ብልጽግና ጽፈት ቤት ኃላፊ ሆነው መመደባቸውን የፓርቲው ህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሎ አብዲ ለአሜሪካ ድምጽ ተናግሯል። ስማቸው ለጊዜው በይፋ ከመግለጽ የተቆጠቡት ተጨማሪ የትግራይ ብልጽግና መራሮች መደባ መካሄዱን የገለጹት አቶ አወሎ በቀጣይ የትግራይ ብልጽግና አስተባባሪ ጽህፈት ቤቶች በአዲስ አበባ፣ መቀለና በሌሎች የክልሉ አካባቢዎች እንደሚከፈት ተናግሯል። በክልሉ ስለሚኖራቸው ተቀባይነት ተጠይቀው ህዝቡ በፍርሃት እንዲኖር ተደርጎ እንጂ የብልጽግና ደጋፊ መሆኑን ባደረግነው ዳሰሳ ተመልክተናል ብለዋል።
የትግራይ ክልላዊ መንግስት የብልጽግና ፓርቲ ቢሮ በመጀመሪያውኑ እኛ በህገ ደንባችን ውስጥ በዚህ አይነት መልኩ ተደራጅተው የትግራይ ህዝብ ለዘመናት ሲታገልለት የነበረው ዋጋ ሲከፍልለት የነበረው ልማት፣ ከልማቱም በላይ ደግሞ ነጻነት በአግባቡ ትርጉም ባለው መልኩ እንዲያገኝ በራሱ በልጆቹ መተዳደር እንዲችል ተደርጎ የተቀረጸ አደረጃጀት ነው። ይሄ አደረጃጀት አማራጭ ሀሳብ ወደ ክልሉ እንዲገባ ገብቶም ደግሞ በሰላማዊ መንገድ ትግል አይፈልጉም። ሌሎች ደግሞ ሂት ፓርቲዎች አሉ በክልሉ ከብተው እየታገሉ ያሉት እንደናረናና ሌሎችም አሉ። እንደኛ ያን ሁሉ ክሎዝድ ፖለቲካል ሲስተም አይደለም ነገር ነው የሚፈልጉት። ዞሮ ዞሮ አሁን ህዝቡ በዚህ አፈና መቀጠል አይፈልግም። የእነሱም ተቀባይነት ባለን መረጃና ጥናት መሰረት የለም። ህዝቡ ነጻነት ይፈልጋል፣ መናገር ይፈልጋል፣ ብልጽግና ይፈልጋል። ከብልጽግና ጎን ቆሞ መሳይድል ከኢትዮጵያ ህዝብ ጋር ወደፊት መሄድ ይፈልጋል።
የብልጽግና ፓርቲ በዚህ አመት መጨረሻ በሚካሄደው ምርጫ በትግራይ በሁሉም አካባቢዎች እንደሚሳተፍ አቶ አወሎ ገልጸዋል። ብልጽግና በትግራይ ክልል አደረጃጀቱ ለማዋቀር ለክልሉ መንግስት በደብዳቤ ማሳወቁም አቶ አወሎ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው፣ ትኩሳት ካለው፣ የሚያስለውና የሚያስነጥሰው ከሆነ ባኮን ለከፋ መዘዝ ጊዜና እድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ህክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሱ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ፣ ይጠንቀቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸው እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለስልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለች።
ሀብታሙንና እንግዳውን ሚካኤልን እናመሰግናለን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 202-205-9942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። እንግዲህ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። ሰላም ለእናንተ ይሁን። Yeah, yeah, yeah.